የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ሐሙስ መስከረም 29 2011 ዓ.ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመር።
በዛሬ ዕለት የተመረቀው አንድነት ፓርክ ከነገ ጀምሮ ለተመልካቾች ክፍት ይደረጋል።
ስለዚህ አሁንም ደግሞ የሚቀጥለው ትውልድ ከዚህ ላይ ያሉትን ነገሮች እየተጨመረበት ዘላለማዊ ለሆነ የኢትዮጵያነት ማዕከልም ናት የምትሆነው ማለት ነው እቺ አንድነት ፓርክ።
በጠቅላይ ሚኒስትር ጽፈት ቤት የውጭ ቋንቋዎችና ዲጂታል ዘርፍ ኃላፊ ሆኑት ቢለኔ ስዩምን ነው በጋቢና የሰማናቸው። በጋቢና ቆይታችን ዝርዝር ጉዳዩን እንሰማለን።
በሜካኒካል ምህንድስና ተመርቆ ጫማ እያሳመረ ስራ በማፈላለግ ላይ የሚገኝ ወጣትን በእንግድነትም ይዘናል።
በእህቴ ነች ያስተማረችኝ። ፋዘርም ሆነ ማዘር በህይወት የሉም። ሲስተር ከሚገባውን ነገር አድርጋ እሷ ሳትማር እኔ እንድማር አድርገኛለች። ለእኔ ስትል ትምህርቷን አቋርጣ እዚህ ደረጃ እንድደርስ አድርገኛለች እና እሷን ላለማስቸገር ነው ከዚህ ሁሉ ወደዚህ የገባውበት ማለት ነው።
ለስራ አፈላላጊዎች ምክር ሀሳብ ያለው ወጣት ቃለ ወንጌልም እንዲሁ በጋቢና አብሮን ያመሻል።
ጊዜ ወደ ውጭ የሚወጡት ማስታወቂያዎች ትንሽ አስቸጋሪ ናቸው። ማለት ኦልሞስት ተወስዶም ሊሆን ይችላል። ብዙ ጊዜ ደግሞ የሚታየው ነገር ኦልሬዲ ሰው ተቀጥሮበት ሲል ለፎርማሊቲ ተብሎ የሚወጣ ነገር አለና ያ ቻሌንጅ አለ።
ሌሎች ለምሽቱ ያሰናዳናቸው ብዙ መሰናዶዎች አሉ። ሀብታሙ ስዩምና
ኤደን ገረመው በመስተንግዶ አብረናችሁ እንቆያለን።
በቅድሚያ የኢትዮጵያና የመላው ዓለምን ውሎ የሚያሳዩ አጫጭር ዜናዎችን እናሰማችኋለን።
ከዜናዎቹ ጋር ተመልሰን መጥተናል። የህወሓት ማዕከላዊ ኮሚቴ ትላንት መስከረም 28 2012 ዓ.ም በመቀለ ከተማ መደበኛ ስብሰባውን ማካሄድ ጀምሯል። ማዕከላዊ ኮሚቴው በስብሰባው የ2011 ዓ.ም ቁልፍና አበይት ተግባራትን እንደሚገመግም የፓርቲው የፌስቡክ ገጽ አስታውቋል። የክልሉን ህዝብ መልካም አስተዳደርን በማስፈንና ልማትን በማረጋገጥ ዙሪያም ጥልቅ ግምገማ እንደሚያካሄድ ተናግሯል። እንዲሁም ኮሚቴው በ2012 ዓ.ም እቅድ ዙሪያ በዝርዝር በመወያየት እቅዱ እንደሚያጸድቅም ተገልጿል። ትላንት የተጀመረው የማዕከላዊ ኮሚቴው ስብሰባ ለተከታታይ 4 ቀናት የሚካሄድ ነው ተብሏል። ዘገባውን ያደረሰን ሙልጌታ ጽብሃ ከመቀሌ ነው።
ሰሜን ኮሪያና ዩናይትድ ስቴትስ ስለዚያች ሀገር የኒውክሌር መርሃ ግብር ድርድር መቋረጡን ተከትሎ ትግስቴ እያለቀ ነው ያለችው ሰሜን ኮሪያ የትንኮሳ አድራጎቷን እንደምትቀጥል አስጠነቀቀች። የፒዮንግያንግ ማስጠንቀቂያ ከቀደሙት የኒውክሌር መርሃ ግብሯ ጉዳይ ድርድሮች ገሸሽ እያለች ይበልጡን የጠበኝነት አቋም እየያዘች መሆኗን የሚያሳይ ተደርጎ ተወስዷል። የኮሪያ ማዕከላዊ የዜና አገልግሎት ላይ የተሰራጨው መግለጫ በዚህ ሳምንት የተካሄደውና የቅርብ ጊዜን የሚያሳይ ሚሳይል ውንጨፏን ያወገዘውን የተመድ የጸጥታ ምክር ቤት ስብሰባ ያስተባበረችው ዩናይትድ ስቴትስ ናች በማለት ወንጅለዋታል።
የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ቱርክ ሰሜን ምስራቃዊ ሶሪያ ውስጥ የከፈተችውን ወታደራዊ ጥቃት በተመለከተ ዛሬ ስብሰባ ያካሂዳል። ቱርክ ውስንና ኃላፊነት በተሞላበት መንገድ የሚከናወኑ ያለችው የጸረ ሽብርተኛ እርምጃ ነው ትላለች። የሚበዙት ኩርዶች የሆኑት የአካባቢ ተዋጊዎች በበኩላቸው ብዛት ያለው ህዝብ ላይ አደጋ ሊደርስ ስለሆነ ድረሱልን እያሉ ነው። ሰሜን ኮሪያ ውስጥ ሲቪሎች የቱርክ መድፎች በስህተት እንዳይመቷቸው አካባቢውን ለቀው ሲወጡ ታይተዋል። ቱርክ በአሸባሪነት የፈረጀቻቸው የኩርዶቹ ኃይሎች ላይ ሌሊቱን ጥቃቷን ቀጥላለች። አብዛኞቹ ምዕራባውያን ኩርዶቹን ተዋጊዎች በጸረ እስላማዊ መንግስት ቡድን ጦርነቱ ቁልፍ አጋሮች አድርገው ይመለከቷቸዋል።
የዩናይትድ ስቴትስና የቻይና የንግድ ድርድር ቀጣይ ዙር ዛሬ ዋሽንግተን ላይ ይጀምራል። የዩናይትድ ስቴትስ የንግድ ተወካይ ሮበርት ላይቲዘር የንግድ ሚኒስትሩ ስቴቨን ሚንቺን በቻይና ምክትል ጠቅላይ ሚኒስትር ሊ ዋይት የሚመራውን የልዑካን ቡድን እንደሚቀበሉ ዋይት ሀውስ ባወጣው መግለጫ አስታውቋል። አስከትሎም መግለጫው ሁለቱ ወገኖች ባለፉት ሳምንታት በተካሄዱት ውይይቶች ተመርኩዘው ይነጋገራሉ ብለዋል። ከሚነጋገሩባቸው ጉዳዮች መካከል የቴክኖሎጂ ልውውጥ፣ የአእምሮ ሀብት ባለቤትነት መብቶች፣ የአገልግሎት ዘርፍ፣ የግብርናና የደንቦች ማስከበርና ሌሎች ነጥቦች እንደሚገኙባቸው አስታውቋል።
አድማጮች፣ ለሰዓቱ ያዝንላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ ፕሮግራሞች ጋር አብራችሁን አምሹ።
ጋቢና ቪኦኤ የጋቢና ጉዟችን ይቀጥላል። ሀብታሙ ስዩምና
ኤደን ገረመው እያስተናገድናችሁ እንገኛለን። አሁን ቀዳሚ ርዕሳችንን እናስደምጣችሁ።
በዛሬው ዕለት የተመረቀው አንድነት ፓርክ ከነገ ጀምሮ በተለያዩ መርሃ ግብሮች ለጎብኚዎች ክፍት ይደረጋል ተብሏል። እስክንድር ፍሬው በጠቅላይ ሚኒስትር ጽህፈት ቤት የውጭ ቋንቋዎችና ዲጂታል ዘርፍ ኃላፊ ከሆኑት ቢለኔ ስዩም ጋር ቆይታ አድርጓል።
የታደሰው ቤተ መንግስት ለህዝብ ክፍት ሊሆን ዝግጅቱን አጠናቋል። ይህ ፕሮጀክት እንግዲህ ጠቅላይ ሚኒስትሩ የሚያራምዱት መደመር ፕሮጀክት አካል ነው የሚል ተናግረዋል። ቀደም ሲል በሰጡት አስተያየት ምን ማለት ነው? ይሄ አሁን አገሪቱ ውስጥ እየተካሄደ ካለው ለውጥ ጋር እንዴት ነው የሚገናኘው? ቤተ መንግስቱን አድሶ ለህዝብ ክፍት የማድረጉ ፕሮጀክት
እንግዲህ ጠቅላይ ሚኒስትሩ ስልጣኑ ላይ ከወጡ በኋላ አንድ ልክ እንደ የስልጣኑን እንደጀመሩ አካባቢ ላይ ያደረጉትም አንደኛው ነገር የነበረው ግቢውን ሄደው ማየት ነው፣ ምንድን ነው ያለን የሚለው እና ይሄ ከመደመር እሳቤ ጋር በጣም የተገናኘ ነው። የመደመር እሳቤ ምንድን ነው የሚያደርገው? በፊት የነበሩንን ካፒታል የምንላቸውን ነገሮች ወይም አሴቶች መቃኘት ያስፈልገናል የሚል እሳቤ ያለ በጣም ጥሩ የሆኑትን ነገሮች ከነሱ ተምረን እነሱ ላይ ገንብተን እነሱ ላይም እየጨመርንባቸው እንዴት እንሄዳለን ወደፊት የሚለው ምሳቤ ያለው እና ዋነኛውም የመደመር ዋነኛውም አቅጣጫው ወደ ብልጽግና ወደሚያመራን መንገድ እንዴት እንሄዳለን የሚለው ነው። ስለዚህ ወደ ብልጽግና መንገድ ላይ በምንጓዝበት ሰዓት መለስ ብለን ደግሞ ማየት አለብን፣ ምንድናቸው ጥሩ ነገሮች የነበሩት ከኛ በኩል በታሪካችን በባህላችን ምንድናቸው የሚሉት ነገር። ስለዚህ ይሄ የቤተ መንግስት እድሳቱና የአንድነት ፓርክ መከፈቱ ከሱ ጋር የተያያዘ ነው። ያሉን የነበሩ ነገሮች ለህዝብ ይፋም ያልነበሩ ነገሮች ግን በጣም ብዙ ማንነታችንም ያቀፉ ብዙ ታሪኮቻችንን የያዙ ብዙ መጥፎ ነገርም የነበረበት ግቢም ነው። በጣም ብዙ ጥሩ ነገሮችም የነበሩበት ግቢ ስለሆኑ እነሱን መለስ ብለን አይተን የተለያዩት ደግሞ መሪዎች እዚህ የነበራቸውን አሻራ ምን ይመስላል የሚለውን ከሱ ላይ ደግሞ እያካበትን የአሁኑ ጠቅላይ ሚኒስትርም የራሳቸውን አሻራ አሳርፈውበት ለሚቀጥለው ደግሞ ትውልድ የማስተላለፉን ስራ የሚታይበት የቤተ መንግስት እድሳት ነበር ማለት ነው። ስለዚህ አሁንም ደግሞ የሚቀጥለው ትውልድ ከዚህ ላይ ያሉትን ነገሮች እየተጨመረበት ዘላለማዊ ለሆነ የኢትዮጵያነት ማዕከልም ናት የምትሆነው ማለት ነው እቺ አንድነት ፓርክ።
ቢለኔ እንግዲህ ይሄ ቤተ መንግስት ዙሪያውን አሁንም አሉ ጽሁፎቹ፣ በነገራችን ላይ ፎቶግራፍ ማንሳት ክልክል ነው የሚል ጽሁፍ የተጻፈበት ነው። በአጠገቡ ማለፍም አይቻልም፣ ተሻገሩ ነው የሚባሉት ሰዎች። አሁን ግን ክፍት ሊደረግ ነው ለህዝብ። ይሄ ምን ማለት ነው? በተለይ አሁን ከቱሪስት መስህብነቱ በተጨማሪ ከቱሪዝም በተጨማሪ እርግጥ የሀገሪቱን የቱሪዝም ያሳድጋል፣ ከዛ በተጨማሪ ፖለቲካዊ ትርጉሙ ምንድን ነው?
እንዳልከው አንደኛ ያው ዋናም አቅጣጫም መንግስትም እያተኮረበት ያለው ከተለያዩ እንትን ስራዎች ጋር ያው ግብርናን የማዳበር አይሲቲ ላይም የመስራት ማዕድን መስራት እንዳለ ሆኖ ቱሪዝም ላይም ሴክተሩንም ያለንን አቅም በመጠቀም በጣም ብዙ ገቢ የምናሰባስብበት የምንችለው ስለሆነ የሀገሪቷንም ኢኮኖሚ ደገፍ ሊያደርግ የሚችል ነገር ስለሆነ ሊያሳድግም የሚችል ስለሆነ በዛ አቅጣጫም ተቀምጦለት በቱሪዝም የማበልጸግ ስራ እየተሰራ ነበር ማለት ነው። ይህም ስለዚህ የእሱ እንትን ነው፣ የእሱ አንደኛው ጎን ነው። ግን ልክ እንዳልከው ከዛ ደግሞ በተረፈ ከዚህ በፊት ኢትዮጵያውያን በዚህ አካባቢ ላይ የሚመጡበት በጣም ፍራቻ የተሞላበት ለህዝቡ ዝግ የነበረ ቦታው ራሱ በጣም ብዙ የድሮ እንትኖች ተዘግተው የነበሩ ያረጁ እቃዎች ማከማቻ የነበረ ለማይማርክ ብዙ ነገራችን እዚህ ውስጥ በጣም ብዙ ታሪክ አለ ብያለው እና እሱን ነገር እንኳን መለስ ብለን ማየት የማንችልበት አይነት አያያዘ ነበረበት ሰዓት፣ አሁን በሚከፈትበት ሰዓት በጣም ብዙ ሚኒንግ አለው። አንደኛው ያው የራሳችንን ታሪክ ማወቅ የት ነበርን፣ ማን ነበሩ፣ እነዛ ታሪኮች ላይ ማምን ሰርቷል፣ ምንድን ነበረ የራሳችን ክህሎቶች የነበሩት በዛ ሰዓት። እኛ አሁን ጊዜ ከውጭ ሀገር መጣ ብለን የምናስባቸው ነገሮች በእኛ በራሳችን ሰዎች እና በራሳችን መሪዎች የተሰሩ የታሰቡ ነገሮች ከሀሳብ ስለሆነ በጣም ብዙ ነገር የሚጀምረው እነሱ ነገሮች ስላሉ የዛ ማሳያ ነው ማለት ነው አንደኛው። ሁለተኛው ደግሞ እንችላለን፣ መስራት እንችላለን የሚለውን ነገር ያሳያል። ይሄ የቤተ መንግስት እድሳት እና አንድነት ፓርክ ክፍት የሆነው በጣም በአጭር ጊዜ ውስጥ ነው። 6 ወር ባልበዳጠ ጊዜ ውስጥ ነው ይሄ ሁሉ ስራ የተሰራው እና አንድ ነገር ላይ አትኩረን ከሰራን የብዙ ሰዎችም ድምር ነው። ስለዚህ ከመደመርም ጋር የሚያሳየው የኮላቦሬሽኑም ወይም አብሮ መስራትን ነው። ስለዚህ የብዙ ሰዎችም አሻራ ያለበት ስለሆነ ያንን ነገር አፋጥነን አብረን እስከሰራን ድረስ ወደምንፈልገው ነገር ማድረስ እንችላለን። ስለዚህ ሲምቦሊዝሙ ምንድን ነው? ለኢትዮጵያም ኢትዮጵያን ምንፈልጋትን ኢትዮጵያ ለማምጣት የሁሉም ሰው አሻራ ያስፈልግበታል። የሁሉም ሰው ትጋት ያስፈልግበታል። ያችን የምንፈልጋትን ወደ ምንፈልጋት የብልጽግና ጉዞ ለመጓዝ የምንፈልጋትን ኢትዮጵያ፣ የበለጸቀች ኢትዮጵያ፣ ሁሉም ሰው አካታች በሆነች መንገድ እሷን ለመስራት የሁላችንም አንድ ላይ ወደ አንድ አቅጣጫ መሄድ እንደሚያስፈልግ የምናሳይበት ነው። ስለዚህ ይሄ በስድስት ወር ውስጥ ሰዎች ሁሉ ያላቸውንም አስተዋጽኦ አድርገውበት ወደ አንድ አቅጣጫ የሄድንበትና ይኸው ለህዝብ ይፋ የሆነበት ምሳሌ ስለሆነ መጨረስም እንችላለን መስራትም እንችላለን የሚለውንም መልእክት ያስተላልፋል።
እያዳመጣችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። በቀጣይ ደግሞ ወደ ባህር ዳር ከተማ እናመራለን። ባህር ዳር ከተማ ውስጥ ጫማ በማጽዳት ሙያ ላይ የሚተዳደር ወጣት ዛሬ ይዘንላችሁ መጥተናል። ይህ ጫማ በማጽዳት ሙያ ላይ የተሰማራ ወጣት በ2010 ዓ.ም በሜካኒካል ኢንጂነሪንግ ተመርቋል። ግን በሙያው ስራ ማግኘት ባለመቻሉ ወደ ጫማ ማጽዳት ስራ ተሰማርቷል። ዘጋቢያችን አስቴር ምስጋና አነጋግረዋለች።
እንደምን ዋልክ? እስኪ ጫማዬን አሳምርልኝ። እግረ መንገዳችንን ደግሞ ያው አንዳንድ ነገሮችን እንጨዋወታለን።
እሺ፣ ቁጭ በይ። ያው ስራዬ ነው እንግዲህ። ስራዬ እንግዲህ ሊስትሮ ነው፣ ጫማ ላሳምር ነው። ቁጭ በይና እንዳሳምርልሽ። እግርሽን ያው እግር ማቆሚያ ጋር አድርጌና ስራዬን ልጀምር ማለት ነው።
የህይወት ተሞክሮ አስተማሪ እንደሆነ ሰምቼ ነው እንግዲህ ለጨዋታ መርጬ ጫማዬንም ለማሳመር የመጣው። ስምህንና የህይወት ታሪክህን ባጭሩ አጫውተኝ።
ስሜ ሮቤል መብራት። ዩኒቨርሲቲ ገብቼ ተመርቂያለሁ በምህንድስና በሜካኒካል ኢንጂነሪንግ ነው የተመረኩትኝ እና የግራጁዌት ያደረጉትኝ 2010 ነው። ያው ለአንድ አመት ያክል ለስራ ፍለጋ ቆይቻለሁ። ከዛ ያው በቆየሁባቸው አንድ አመት ሙሉ ስራ አላገኘሁኝም። ከአማራጭ ስላጣሁኝ እንግዲህ ያው ወደ ሊስትሮ ስራ ማለት።
የት ዩኒቨርሲቲ ነበር የተመረከው?
የተመረኩበት ደብረታቦር ዩኒቨርሲቲ ነው። 5 አመት ነው የተማርኩት።
የግቢ ቆይታ እንዴት ነው? ጎበዝ ተማሪ ነበርክ?
ጎበዝም አይደለሁም፣ ያው መካከለኛ ተማሪ ነኝ። ግን የሚገባውን የተማሪነትን አክት እያደረግኩ ነው የወጣሁት። ማለት የሚቻለኝን ጥረት እያደረግኩ ማለት ነው።
የትምህርት ማስረጃህን እንግዲህ እያየሁት ነው። ደብረ ታቦር ዩኒቨርሲቲ ሮቤል መብርሃቱ ጌታውን በሜካኒካል ምህንድስና ማኑፋክቸሪንግ የትምህርት መስክ በሳይንስ ባችለር ዲግሪ የካቲት 26 2010 ዓ.ም በመመረቃቸው ይህ የምስክር ወረቀት ተሰጥቷቸዋል። ውጤትህም ተገልጿል። እንኳን የኢንጂነሪንግ ሙያ የተማረ ወጣት ይቅርና ያልተማረም ሰው ይህን ስራ አይመርጠውም። ብዙ ጊዜ አንተ እንዴት ልትመርጠው ቻልክ?
ከባድ ነው ለአካባቢው። አንዳንድ ሰው እንደውም እንደዚህ ሳወራቸው እዚህ ጋር ቁጭ ብዬ በጣም ይደነግጣሉ። እንዴት ይህን እየዋሸሙ ነው ምናምን ያለኝ ሰው ሁሉ አለ። ማለት አያምኑ። ምክንያቱ እኔ ወደዚህ ልገባ የቻልኩበት ያው እንደነገርኩሽ አንድ አመት ያህል ስራ ፍለጋ ቆይቻለሁ። ሙሉ ከተማርኩበት የበለጠ ወጪ ያወጣሁት በስራ ፍለጋ ነው። ግን የመጨረሻ ላይ ምንም ሊሳካ አልቻለም። በዚህ አይነት ሁኔታ መቀጠል የለብኝም አልኩና የግድ ራሴ የራሴ የሆነ ነገር ገቢ ማግኘት አለብኝና ያገኘሁኝ ስራ መፈለግ አለብኝ ብዬ ያው ሊስት የሚባለው እንግዲህ ሰው ስራ ሲያጣ ምንድን ነው የሚያደርገው? ማለት ገወጥ ስራ ይሰራል። እንደዚህ ማለት ያደርጋሉ። ያንን ደግሞ አእምሮዬም አይፈቅድም እንደዛ እንዳደርግ። በዋናነት የጀመርኩበት ነገር እንዴት ነው ቤተሰብ ላለማስቸገር ነው። ቤተሰብ አምጡ ለማለት ማለት ነው።
የቤተሰቦች የኑሮ ደረጃ እንዴት ነው?
ማለት ዝቅተኛ ኑሮ የሚኖሩ ነው። ያው በእህቴ ነች አስተማረች። ፋዘርም ሆነ ማዘር በህይወት የሉም። ሲስተር ከሚገባውን ነገር አድርጋ እሷ ሳትማር እኔ እንድማር አድርገኛለች። ለእኔ ስትል ትምህርቷን አቋርጣ እዚህ ደረጃ እንድደርስ አድርገኛለች እና እሷን ላለማስቸገር ነው ከዚህ ሁሉ ወደዚህ የገባሁበት ማለት ነው።
ስራ ይዛ ነው ያስተማረች? ምን በምን ስራ ስተሰማ?
የጉልበት ስራ እየሰራች ነው ያስተማረችኝ። የቀን ስራ እየሰራች ነው ያስተማረችኝ።
የጫማ ማሳመር ስራ ገቢው እንዴት ነው?
እግዚአብሔር ይመስገን። እንግዲህ ከመጠየቅ ይህን አድርጉልኝ ከማለት ያው አንድ ዶርም እየከፈልኩ ምግብ እየቻልኩ ምናምን እንደዚህ ወደፊት የተሻለ ነገር ይኖራል ብዬ አስባለሁ። እንግዲህ
ቲፑስ እንዴት ነው?
ቲፑ እግዚአብሔር ይመስገን። አሁን ቲፕ ብዙ ሰው እውነት ያሰሩኝ በጣም ከሚገባው በላይ እያደረጉልኝ ነው ያሉት። እንዲህ ለበዓል በተለይ በዓል አካባቢ ምናምን ሰራ የነበረ ለበዓል ሙያ ሁሉ እየተባልኩ በጣም ቲፕ እየተሰጠ ምናምን ነበር የነበረበት ሰዓት ነው።
ዝቅ ብሎ መስራቱ በራሱ ክብር ያሰጣል።
በቃ በጣም እኔ እንጃ ማለት እኔ ከአእምሮ የበላይ ነው ሰው ማለት።
ተመርቀው ስራ ያላገኙ ጓደኞች ሲመጡ ስፖንሰር ትሆናለህ?
ያ አራጋሪ ስላለው ጫማ ሳምሬ ምናምን ለቃቸዋለሁ ችግር የለም።
አሁን የምንገኘው አንተ ጫማ የምታሳምርበት ፊት ለፊት የክፍት የስራ ቦታ ማስታወቂያ የሚለጠፍበት አካባቢ ነው እና ማስታወቂያስ ትመለከታለህ?
አዎ፣ የሚገርምሽ እሱ ዴይሊ የምከታተል በዋናነትም ይህን ቦታ የመረጥኩበት ለዛ ነው፣ ማስታወቂያ ለማየት እንዲመቼ ብዬ ነው። እና ዴይሊ ደግሞ እከታተላለሁ። ምንድን ነው እንደ ቤተ ክርስቲያን መቼም ቦርድ ሳልሳለመው ወደ ስራ ሁሉ ቁጭ አልልም።
ስራ የማግኘት እድል በጣም ጠባብ ነው በአሁኑ ሰዓት። ግን ስራ የለም ብለው ዝም ብሎ የተቀመጡ ልጆች ምን ትመክራቸዋል?
እንደኔ ቢሰሩና ወጣ ብለው በጣም ችግራቸውንም ቤተሰብ በተለይ ቤተሰብ ከሚያስቸግሩ እየተማሩ ያሉ ያስቸገሩት ሳይንስ፣ ሁለተኛ ደግሞ ለስራ ፍለጋ እየተቸገሩ የሚያስቸግሩትን ያንን ለመቅረፍ ያው ዝቅ ብለው ቢሰሩ።
የምትወደውን ስራ እስከምታገኝ ድረስ የምትሰራውን ውደደው የሚባል ነገር አለ።
ካሰቡበት ለመድረስ የግድ ነው። ያልፈለጉት ነገር ብዙ ነገር ይደረጋል፣ ብዙ መስዋዕት ይከፈላል ለዛኛው ነገር ሲባል እና የግድ ነው።
ጫማዎች ያምረዋል። የህይወት ተሞክሮህንም እንዲህ ስላጫወትከኝ አመሰግናለሁ።
እሺ፣ እኔም አመሰግናለሁ እዚህ መጥተሽ ስለጠየቅሽኝ። ምናልባት ደግሞ በአንቺ ሰበብ አድርጎ እንጀራ ገመዴ ሊከፈትም ይችላል፣ አይታወቅም። ና
መልካም እድል።
ስሜ ዳዊት አንበሌ ይባላለሁ።
ይሄ ጫማ የሚያሳምረው ልጅ ጋር ትመጣለህ?
አዎ፣ ሁሌም እመጣለሁ። ደንበኛ ነኝ።
ደንበኛ ነህ? ደንበኛ ያደረግከው በምንድን ነው? ጫማውን በደንብ አሳምሮ ስለሚቀባ ነው ወይስ የተለየ ምክንያት አለ?
ከእሱ ጋር መጥቼ እንዳስቀባ ወይም እንዳስጠርግ ጫማ ያደረገኝ ነገር ልጁ የተማረ ነው። እዚሁ ጋር ቁጭ ብሎ በሚያገኘውና በሚችለው መልኩ እየሰራ መሆኑ ይሄ እኔን አስደስቶኝ ነው። እሱንንም እኔ መጥቼ በተሰራው ቁጥር እንዳገዝኩት ስለሚቆጥረው ነው።
የተማረ ነው ብለህኛል። ምንድን ነው ትምህርቱ? ታውቃለህ ስለ ትምህርቱ?
ኢንጂነሪንግ መሰለኝ የተማረው። ግን ስራ ሳያገኝ ሲቀር በቃ ሁሌ ስራ እያለ እዚያ ከመቆም ብሎ በተማረበት ስራ እስከሚያገኝ ድረስ ያልተማረበትን ስራ እየሰራ ነው ያለው። ብዙ ጊዜ እኛ ሀገር እንደዚህ አልተለመደም። ያንን ማድረግ መቻሉ እኔን አስደስቶኛል።
ቃለ ወንጌል ተስፋዬ ወጣት ለወጣት ወይም ዩዝ ቱ ዩዝ የተሰኘ የወጣቶች የትስስር መድረክ በማቋቋም የወጣቶችን የስራ ማጣት ችግር በተወሰነ መልኩ ለመቅረፍ የሚሰራ ድርጅት መስራችና ስራ አስኪያጅ ነው። የሮቤል ታሪክ የአንድ ተማሪ ታሪክ ብቻ አይደለም፣ አብዛኞቹ ወጣቶች በእንዲህ ያለ ችግር ውስጥ ናቸው ይላል። እንዲህ ያለውን ችግር ለመቅረፍም ማስታወቂያ ማንበብና መመልከት ብቻ ሳይሆን በተወሰነ መልኩ የራስን ጥረት እንደሚጠይቅም ይናገራል። ከጽዮን ግርማ ጋር ቆይታ አድርጓል።
የስራ የመፈለግና የማግን የሚነካ ነው አሁን የተነሳው ሀሳብና ብዙ ጊዜ ማስታወቂያ ላይ ብቻ የሚለጠፉት ነገሮች በተለያዩ ምክንያቶች ስራውን እንዳያገኙ ያግዛሉ። ለምሳሌ የተለጠፈው ማስታወቂያ ወይ ስራ ለማውጣት ብቻ ተብሎ የተለጠፈ ሊሆን ይችላል፣ ወይ ደግሞ ጊዜው ያለፈበት ግን ያልተነሳ ሊሆን ይችላል፣ ወይም ደግሞ ማች የማያደርጉ ነገሮች ሊኖሩ ይችላል። እና ብዙ ጊዜም የሆነ ሰው ስራ ወጣቱ አንድ ጊዜ አይቶ ከገባም በኋላ የማይሳካበት ምክንያት አንደኛው እሱ። ስለዚህ መፍትሄው ምንድን ነው ብለን ስንል የመጀመሪያው መፍትሄ ነው ሰጀስት ማድረገ ወይም በደግሞ ብዙ ጊዜ የምመክረው ነገር ምንድን ነው የተለያዩ ኔትወርኮች ላይ መግባት። ኔትወርኮች ማለት ለምሳሌ ምንድን ናቸው? አሁን የተነሳው ምሳሌ በሜካኒካል ኢንጂነሪንግ ከሆነ ሄልግ የተነሳው የተለያዩ የሜካኒካል ኢንጂነሪንግ አሶሲዬሽን ላይ ያሉ ፕሮግራሞች ላይ ሄደው ተሳትፎ እዛ ላይ የተለያዩ ሰዎች አሉ። ብዙ ጊዜ አንዳንድ ጊዜ ስራዎች ፊት ላይኖር ይችላል፣ ግን አንዳንድ ጊዜ እንደዚህ አይነት ቦታ ላይ የሚገኙ ሰዎች የወጣቱን ፖቴንሻል የማየት አቅም አላቸው እና ብዙ ኤግዛምፕል መስጠት ይቻላል። እኔ ራሴ ዩኔስኮ ኢንተርንሺፕ የገባሁበት መንገድ አንዱ እንደዛ ነው እና አንዳንድ ጊዜ ስራው ፊት ለፊት ላይሆን ይችላል። ብዙ ጊዜ ወደ ውጭ የሚወጡት ማስታወቂያዎች ትንሽ አስቸጋሪ ናቸው ማለት ኦልሞስት ተወስዶም ሊሆን ይችላል። ብዙ ጊዜ ደግሞ የሚታየው ነገር ኦልሬዲ ሰው ተቀጥሮበት ግን ለፎርማሊቲ ተብሎ የሚወጣ ነገር አለ እና ያ ቻሌንጅ አለ። አንዳንዴ ደግሞ ወጣቱን ጋር ያለው ነገር ምንድን ነው ሲቪ ሲጻፍ ስታንዳርድ የሚጠብቅ አይነት ሲቪ አልጽፈም እና አፕላይ ራሱ ቢያደርጉ ራሱ ስራው አይገኝም በወረቀት ፊት ለፊት እንኳን የሚደረግ እና ያ ትኩረቶች አሉ። ሞስሊ ኔትወርክ ማድረግ፣ ቮለንቲር ማድረግ። ቮለንቲር ስታደርጉ ያለሽ ሲቪ ዳይቨርሲፋይድ ነው። ለምሳሌ የተመረቀው 0 አመት የሚሆን ከሆነ በ0 አመት ኦፍኮርስ ምን ልምድ ሰጥተሃል ሲባል ብዙ ወጣት ምንም የለኝም ነው የሚለው። ግን ዩኒቨርሲቲ ያለ በተለያዩ ክበባት አካባቢ ላይ ባሉ ዞን ግን ቢያደርግ የሚናገረው ነገር የሚያዳብረው ኮሚኒኬሽን ስኪል መግባባት ስኪሉ ከፍ ይላል እና ያ ቻንስ ከፍ ያለ ጥረት ስለሚያመጣለት የመቀጠር ክህሎት ስለሚያሳድግ ያ ነገር ከፍ ያለ ይሆናል እያምናለሁ።
እንግዲህ አሁን የተቀስቀስካቸው ነገሮች አብዛኞቹ ከዩኒቨርሲቲም ይያሉ በዩኒቨርሲቲ ሂደት ውስጥ ያላቸውን ተሳትፎና እንቅስቃሴም ይጨምራል። በመሃል ላይ የተቀስቀስከው ደግሞ ለምሳሌ የልምምድ የሚያደርጉበት ቦታ ላይ የራስን ምሳሌ ተቀሳሃል፣ ለምሳሌ ዩኒስኮ እኔ ያደረኩት ብለሃል። አሁን እንደዚህ ያሉ ልጆች ታሪካቸው ምንድነው? የሰማነው የሮቤል ታሪክ ግን ዝቅተኛ የኑሮ ደረጃ ላይ በመሆኑ ምክንያት ተንቀሳቅሶ እነዚህን ነገሮችም ኔትወርክ ለማድረግ ገንዘብ ያስፈልጋል። ለምሳሌ አዲስ አበባ ላይ ሊሆን ይችላል እነዚህ ድሎች ያሉት፣ እሱ የሚገኘው ባህር ዳር ከተማ ነው። እንዲህ ያሉ ተግዳሮቶችን እንዴት ያልፋቸዋል?
ይሄ ወጣት ለወጣት የሚባለውን ነገር ስንጀምር እንደዚህ አይነት ነገሮችን ታሳቢ አድርገን የጀመርነው እና እርግጥ ገና ነው ማለት ከጀመርነው ራሱ ገና 6 ወር ቢሆን ነው፣ ግን ወደ 7000 በላይ ሰው ነው ወደ ውስጡ ሜምበርነት የታቀፈው። ምክንያቱም ቁጥሩ መብዛቱን ሳይሆን ማየት ያለብሽ የስራ ፍላጎትና ይሄ እንደዚህ አይነት እድሎችን የማግኘት ዲማንዱ በጣም አለ እና ማሻል ለዛ ነው ቁጥሩ ያደገው። እና ምንድን ነው የምናደርገው እኛ ወደ አዲስ አበባ እንኳን መምጣት እንኳን የማይችሉ ካሉ፣ ለምሳሌ አሁን እኛ በተለያዩ ምክንያቶች ኔትወርካችን ያደገ ሰዎች አለን ብዙ ሰዎች ጋር ከዩኒቨርሲቲ መጡ ተማሪዎች ሊኖር ይችላል። እና እንግዲህ 7000 ሜምበር ውስጥ ወጣት ለወጣት ስንል ለምሳሌ ደብረ የት ነው ያለው? ደብረ ታቦር
አሁን ያለው ባህር ዳር ነው የተማረው ደብረ ብርሃን
እኮ። ለምሳሌ አሁን ባህር ዳር የሚሆን ደብረ ብርሃን የሚኖሩ የእኛ አባላቶች ይኖራሉ። እንደዚህ ወጣት ላይ ያሉ ግን የተሻለ እድል የሚያገኙ ብዙ ዩኒቨርሲቲ ውስጥ አሁን ደብረ ብርሃን ቴጃውን ከኛ ውስጥ አስተማሪዎች የሆኑ የስራ እድል ሊፈጥሩ የሚችሉ እና እንደዚህ አይነት ነገሮች ሲኖሩ እኛን ጆይን ያደርጉና እዛው አካባቢ ካለ ሰው ሊፈልግላቸውና ያንን እድል እንዲያገኙ ነው እኛ የምናደርገው። ምናልባትም ለዚህ ሰው ይሄኛውን ነገር ማድረግ እንችላለን ለማለት ፈልጌ ይለናል።
ስለዚህ እናንተም ይሄን ይሄ ጅማሯችሁ እነዚህንም ልጆች ለማገዝ ጭምር ነው ማለት ነው።
ፕሮግራሙን የጀመርነው የተወሰኑ ወጣቶች በብዙ መድረክ ላይ የምታያቸው ወጣቶች አሉ፣ ሀገር የሚወክሉ ብዙ ሰው የሚያንቀሳቅሱ የሚሰሩት ስራ ትልልቅ ድርጅቶች ላይ የሰሩ ወጣቶች እና እነዚህ ወጣቶች ለሌሎች ወጣቶች መድረስ አለባቸው። እድል የተወሰነ ቦታ ብቻ ተሰብስበው መድረስ የለበትም እና ያለንን ስናካፍል ነው እኛ የምናድገው የሚል ሀሳብ ይዞ ነው የተነሳው። እና እንደ ቀልድ ነው ራሱ የተጀመረው። 4 ሰው 5 ሰው ነው ከዛ ነው እንደዚህ በብዙ ሺህ የገባው። እና ይሄ የሚያሳየው ያለውን ሼር ያደርጉ ወይም እድሎችን ከሷፉ እንደነዚህ ወጣቶችን መድረስ ይቻላል። እንደነዚህ ወጣቶችን ደግሞ መድረስ እንችል እነዚህ ወጣቶች አሁን ዛሬ ላይ ሊሆን ይችላል የኢኮኖሚ ቻሌንጅ ያለው የተለያዩ አቅም የማጣት ነገሮች ያሉት ዛሬ ላይ ነው እንጂ ነገ ላይ ሁሉም ሰው ይቀየራል። እድል ሲያገኝ የተሻለ ኔትወርክ ክሬት ያደርጋል። እና ያንን ነገር ታሳቢ አድርገን ነው የጊዜ ጉዳይ የእድል ጉዳይ ሊሆን ይችላል፣ የመጣበት አካባቢ ማህበረሰብ የተለየ ሊሆን ይችላል፣ የተማረበት ትምህርት ቤት ግን እነዚህን ሁሉ እንደ መሰናክል ሳይቆጠር አንድ ወጣት ሌላውን ወጣት ማሳደግ ከቻለ ትልቅ ደረጃ መድረስ ይቻላል ነው እኛ እያልን ያለን።
ቃል ወንጌል ተስፋዬ አያይዞም ምናልባት ሮቤልን በወጣት ለወጣት በማማከር ስራ ሊያገኝበት የሚችልበትን መንገድ ለማሳየት እንደሚሞክሩም ገልጿል።
ከጋቢና ቪኦኤ ጋር ናችሁ። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበላችኋለሁ።
የአውሮፓ ህብረት የአፍሪካ ሀገራት ባዮሜትሪክ መታወቂያዎችን ለዜጎቻቸው እንዲያዘጋጁ እየረዳ ነው። እነዚህ መታወቂያዎች አፍሪካውያንና በቀጠናው ዙሪያ የሚኖሩ ህዝቦች በቀላሉ ጉዞዎችን ለማድረግ የመንግስት አገልግሎት ለማግኘት ያስችሏቸዋል። ሆኖም ይህ ጉዳይ ትችት ተነስቶበታል። ተቾች ይሄ መታወቂያን ለመስጠት ግብአት የሚሆኑ መረጃዎች በአምባገነን የአፍሪካ ሀገራት መሪዎች እጅ ከገባ ለጭቆና መሳሪያነት ይውላል ይላሉ። የአፍሪካውያኑን ግለሰባዊ መብትም ይጥሳል እያሉ ነው። ሚካኤል ስካቱሮስ ከበርሊን የላከውን ዘገባ ሀብታሙ ስዩም እንዲህ ያሰማናል።
የአውሮፓ ህብረት የስደተኞችን ማዕበል ለመግታት ተስፋ ከጣለባቸው መንገዶች አንዱ የአፍሪካና የመካከለኛው ምስራቅ አገራት ባዮሜትሪክ መታወቂያዎችን እንዲያስፋፉ መርዳት ነው። ባዮሜትሪክ መታወቂያዎች ከሞላ ጎደል እንደ ባዮሜትሪክ ፓስፖርቶች ወይንም የይለፍ ወረቀቶች ናቸው። የጣት አሻራዎችን፣ የፊትና አይን ብሌን ገጽታ መረጃዎችን የሚያጠራቅም ቴክኖሎጂ ይዘዋል። ባዮሜትሪክ መታወቂያዎች የያዟቸው መረጃዎች ለክፉ ዓላማ እንዳይውሉ ተሰግተዋል። ኤዲን ኢማኖቪች ፕራይቬሲ ኢንተርናሽናል የሚባለው የመረጃ መብት ተሟጋች ድርጅት
አባል ናቸው።
These are problematic because they pose a severe threat.
በሰዎች ግላዊ መብቶችና የንግግር ነጻነትን በመሰሉ ተያያዥ መብቶች ላይ የከፋ አደጋ ስለሚደቅኑ ችግር አለባቸው። በደህንነት ብሎም በቀጠናው ዲሞክራሲያዊ እንቅስቃሴ ላይም አደጋን ይመዛሉ ነው ያሉት። የአፍሪካ ባዮሜትሪክ መርሃ ግብርን በተመለከተ የሚደረገውን ጥናት የሚመሩት ኤዲን ኢማኖቪች የአውሮፓ ህብረት መረጃውን በመጠቀም መጻኢ የስደተኞች ማዕበልን ለመግታት ሊጠቀምበት እንደሚችልም ተናግረዋል።
So the long term is to develop biometric
በረጅም ጊዜ ቅድነት የተያዘው የባዮሜትሪክ መርሃ ግብርና ሀቅምን በቀጠነው በማሳደግ የአውሮፓ ህብረት የስደት ጉዳዮች ባለስልጣናት በቋታቸው ውስጥ የሚገኘውን መረጃ በመጠቀም እንዲሁም በአፍሪካዊ አጋሮቻቸው እጅ ውስጥ የሚገኙ ቋቶችንም በመመርመር ስደተኞችን ወደ አፍሪካ መመለስ ነው
ያለው።
የአውሮፓ ህብረት ቃል አቀባይ የሆኑት አንደንስት በበኩላቸው ለቪኦኤ በላኩት መልእክት Privacy International ያቀረበውን ክስ ተቃውሟል። የተሰበሰበው መረጃ የመንግስታቱ ሀብት እንደሆነ ይቆያል። መጻይ የስደተኞች ማዕበልን ለመከላከል ሲባል የአውሮፓ ህብረትና መርሃ ግብሮችን የሚያስፈጽም ሌላ ተቋም እንዲጋሩት አይደረግም ሲሉ መልሰዋል። የባዮሜትሪክ መታወቂያ ማዘጋጀት ሂደቱን የሚያስፈጽሙት የአፍሪካ ስደተኞች መርሃ ግብሮች በአውሮፓ ህብረት የገንዘብ ድጋፍ የሚደረግላቸው ናቸው። ተንታኞች አግባብነት ለሌለው ጥቅም ውሉ አለ ማለት ጊዜው አልደረሰም ይላሉ። ዴቪድ ኪምፕ ከጀርመን ዓለም አቀፍ የደህንነት ጉዳዮች ተቋም ያደጋ ቀይ መስመሮች ግን አሉ። በአምባገነኖች ለሚመሩ ሀገራት ቴክኒካዊ መሳሪያዎችን ካቀረብክ መሳሪያውን ተጠቅመው ተቃዋሚ ፓርቲዎችን ይጨቁኑበታል። ያ ቀይ መስመር ሊሆን ይገባል። መንግስታዊ ያልሆኑ ድርጅቶች የአውሮፓ ህብረት የአፍሪካ ትረስት ፈንድ የተሰኘው ተቋም መርሃ ግብሩ አግባብነት ለሌላቸው ጉዳዮች በሚውልበት ጊዜ እንዲቋረጥ ለማድረግ በአውሮፓ ፓርላማ እንዲመረመር ይፈልጋሉ። ለልማት የሚሰጠው የገንዘብ ድጋፍም የባዮሜትሪክ መርሃ ግብሩን ለማበልጸግ እንዳይዞር ዋስትና ይፈልጋሉ። አድማጮቻችን የዛሬው ጋቢና ቪኦኤ ዝግጅታችንን አጠናቀናል። በዚሁ ልንሰናበታችሁ ነው።
ፕሮግራሙን በመብራት አብረናችሁ የቆየነው ኤደን ገረመውና
እኔ ሀብታሙ ስዩም ነበርን። ዝግጅታችንን በማቀናበር እስካሁን ድረስ ያገዘን ሞክቢሊያ ቤሩ ነው። የስርጭት መሐንዲሳችን ደግሞ ቲያ ናት። አብራችሁን ስለነበራችሁ እናመሰግናለን።
በዚህ በጀመርነው ሙዚቃ እንሰናበታችኋለን። መልካም ምሽት።
Quasi kun radio sagale americati